ዊጣታ አንገጅማታት ቆጵ አፋን ኦሮሞ እንደበርሶ ስረትራውታ ቆጵ ቦሪቲን ወልት ዴብነ ነጋት ብሏ አም ሰገንታ አፋን አማራ ትትፉፍ The voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 17 2013 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል እያካሄደ እንዳለ የሚገልጸው የህግ ማስከበር ዘመቻ ፍጻሜውን ሊያገኝ መዳረሱን አስታወቀ። ዘገባውን ባብየረስ እናስደምጣችኋለን።
የአባቶቻችን አምላክ ሁሉም ነገር አሳይቶናል። አሁን ምንም የሚቆጨው ነገር የለም። እኔ ደስ የሚለኝ ባደረግኩት ስራ በሰራሁት ስራ አለመቆጨት ነው። አልቆጭም። የሰራሁት ስራ ትክክለኛ ነው ብዬ ነው ማለት እና ያም ስላመንኩም ነው አሳይቶኛል።
የሰማችኋቸው የዋልድባ ገዳም ተወካይ የነበሩትን አባ ገብረ ኢየሱስ ኪዳነ ማርያም ሲሆን አካባቢው ነጻ በመውጣቱ ከተባረሩበትና እንዳይገቡ ተከልክለው ወደ ነበረበት የዋልድባ ገዳም ሰሞኑን የተመለሱ መሆኑን ገልጸውልናል። ከዝግጅት ክፍላችን ጋር ያደረጉትን ቃለ ምልልስ እናስደምጣችኋለን። ዛሬ በመላው ዩናይትድ ስቴትስ አሜሪካውያን የምስጋና ቀንን እያከበሩ ነው። ዘገባዎች ይኖሩናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህወሓት አመራሮችና ተዋጊዎች እጃቸውን እንዲሰጡ ያቀረቡት የ72 ሰዓት ቀነ ገደብ ማብቃቱን ተከትሎ የሀገሪቱ የመከላከያ ሰራዊት የመጨረሻ ያሉትን ወታደራዊ ዘመቻ ምዕራፍ እንዲያጠናቅቅ ትዕዛዝ ሰጥተዋል። ጠቅላይ ሚኒስትሩ ዛሬ ባወጡት መልእክት የመከላከያ ሰራዊቱ በመቀሌ ከተማ ለሲቪሎች፣ ለቅርሶችና ለልማት ተቋማት ደህንነት ከፍተኛ ጥንቃቄ ያደርጋል ብለዋል። ሲቪሎች ትጥቅ እንዲያስቀምጡና ከቤታቸው እንዳይወጡ ራሳቸውን ከወታደራዊ ኢላማዎች እንዲያርቁም ጠቅላይ ሚኒስትሩ አሳስበዋል። ለሶስት ሳምንታት በዘለቀው በትግራዩ ውጊያ በመቶች የተቆጠሩ ሰዎች መገደላቸውና ከ40 ሺህ የሚበልጡ ሰዎች ውጊያውን ሸሽተው ወደ አጎራባች ሱዳን መሰደዳቸው ተዘግቧል። ውጊያው የመብት ድርጅቶችንና የተባበሩት መንግስታት ድርጅትንም አሳስቧል። በተዳከመ ኢኮኖሚና በኮሮና ቫይረስ ወረርሽኝ የተጎዳውን ሲቪሉን ህዝብ ለባሰ ጉዳት ይዳርጋል በማለትም ጠቅላይ ሚኒስትር አብይ ለችግሩ ዲፕሎማሲያዊ መፍትሄ እንዲፈልጉ እየተማጸኑ ናቸው። ጠቅላይ ሚኒስትር አብይ አህመድ ጥሪዎቹን አልተቀበሉም። ስጋታቸውን የሚገልጹ ወገኖች ከበጎ ሐሳብ በመነሳት መሆኑን እንረዳለን እና መሰግናለን። ነገር ግን የራሳችንን ጉዳይ ራሳችን የመፍታት አቅሙ ስላለን የውጪ ጣልቃ ገብነትን አንቀበልም ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በኮቪድ-19 ዜና የኢትዮጵያ የጤና ጥበቃ ሚኒስቴር በሰጠው ዕለታዊ የወረርሽኙ ይዞታ መረጃ ባለፈው የ24 ሰዓት ጊዜ 5789 ሰዎች ተመርምረዋል። 560 ሰዎች ላይ ቫይረሱ ተገኝቷል። ከዚህ ውስጥ 445ቱ የተገኙት አዲስ አበባ ውስጥ ሲሆን 8 ሰዎች፣ 7ቱ አዲስ አበባ፣ 1 ሰው በደቡብ ክልል በኮቪድ-19 ሳቢያ ህይወታቸው እንዳለፈም የሚኒስቴሩ መረጃ ያሳያል። ይህ በዚህ እንዳለ የኮቪድ-19 መከላከያ ክትባት መሰናዶ ጥረቱ እየተጣደፈ ባለበት በዚህ ወቅት የዓለም የጤና ድርጅት የአፍሪካ ሀገሮች ለህዝቦቻቸው የክትባት መርሃ ግብር ዝግጅት እንዲያደርጉ እያሳሰበ ነው። ደቡብ አፍሪካ በጾታዊ ጥቃትና በኮቪድ-19 ሳቢያ ህይወታቸው ያለፈ ዜጎቿን ለማሰብ የአምስት ቀናት የሐዘን ጊዜ አውጃለች። የሐዘን ወቅቱ የጀመረው ትናንት ረቡዕ በዋለው በሴቶች ላይ የሚፈጸም ጥቃት ማስወገጃ ዓለም አቀፍ ቀን ላይ መሆኑ ታውቋል። የፕሪቶሪያ ነዋሪው ኢምሮ ሴምፔ እሱና ሌሎችም ወንዶች ሆነው ይህ ሀገሪቱን የወረሳት በሴቶች ላይ የሚፈጸም ጥቃት ስለሚወገድበት መንገድ በየወሩ እየተሰበሰቡ እንደሚነጋገሩ ገልጿል። በሌላው ሀገሪቱ በተጠመደችበት በኮቪድ-19ም እስካሁን 21,083 ዜጎቿ ህይወታቸውን አጥተዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ህዝቡ ጥቁር የሐዘን ጨርቅ ክንዱ ላይ በማሰር ወይም በሌሎች ምልክቶች ህይወታቸውን ላጡት ዜጎች አክብሮቱንና ሐዘኑን እንዲገልጽ ጠይቀዋል። እስከፊታችን እሁድ ድረስ በዋና ዋና ብሔራዊ ስፍራዎችና የመንግስት ህንጻዎች የሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብ ፕሬዝዳንቱ ትዕዛዝ ሰጥተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ወረርሽኝ ዜና ስንሻገር ዩናይትድ ስቴትስ ውስጥ ትናንት ከግንቦት ወር ወዲህ ከፍተኛው የሆነው በኮቪድ-19 ሳቢያ ህይወታቸው ያለፈ ሰዎች ቁጥር መመዝገቡ ታውቋል። ከ2000 በላይ የሞቱ ሲሆን በቫይረሱ የተያዙ 200,000 ሰዎችም ተገኝተዋል። ታመው ሆስፒታል የገቡት ቁጥር ትናንት ከ89,000 በላይ ያለፈ ሲሆን ይህም ወረርሽኙ ከጀመረበት ጊዜ ወዲህ ከፍተኛው ቁጥር ነው። ቤተሰቦችና ወዳጆች ከያሉበት ተጉዘው አብረው እያሳለፉ ባሉበት ይህ የዛሬው የምስጋና ቀን በዓል ደግሞ ቫይረሱ ይብሱን ለመዛመት ይመቸዋል የሚል ስጋት ቀስቅሷል። የበርካታ ክፍለ ግዛቶች ባለስልጣናት የቫይረሱን መዛመት ለመቆጣጠር አዳዲስ የእንቅስቃሴ ገደቦችን አውጥተዋል። ይሁን እንጂ የኒውዮርክ ክፍለ ግዛት የቫይረሱ መዛመት በበረታባቸው አካባቢዎች ባሉ ቤተ እምነቶች የሚገኙ ምዕመናንን ቁጥር አስመልክቶ ያወጣውን ገደብ ተግባራዊ እንዳያደርግ በጠቅላይ ፍርድ ቤቱ ጊዜያዊ እግድ ተጥሎበታል። አገረ ገዢው አንድሩ ኮሞ ያወጡትን ማዘዣ በመቃወም የኒውዮርክ ብሩክሊን ቀበሌ የካቶሊክ ቤተክርስቲያንና 2 የአይሁድ ቤተ እምነቶች ያቀረቡትን አቤቱታ ጠቅላይ ፍርድ ቤቱ 5-4 በሆነ ድምጽ ብልጫ ደግፎታል። የቤተ እምነቶቹን ተቃውሞ ደግፈው ድምጽ የሰጡት ዳኞች ኒውዮርክ አስተዳደር በዚያው መመሪያው ለምግብ ሸቀጥ መደብሮችና ለሌሎች አስፈላጊ የንግድ ቤቶች እንደፈለጉ ያለ ገደብ ደንበኞቻቸውን እንዲያስተናግዱ ፈቅዶ ሲያበቃ ቤተ እምነቶቹን ከ10-25 ሰው ብሎ የመወሰኑን አግባብነት ጉዳይ ነው ለውሳኔያቸው መሰረት ያደረጉት። ወግ አጥባቂው የጠቅላይ ፍርድ ቤቱ ሰብሳቢ ዳኛ ጃን ሮበርትስ ግን ከተቀሩት ወግ አጥባቂ ዳኞች ጋር ድምጽ አልሰጡም። የህዝብ ጤና ባለስልጣናት በዚህ ገዳይ ወረርሽኝ ጊዜ ለህዝብ ጤና ጥበቃ አስፈላጊ ነው ያሉትን እርምጃ መቃወም ከባድ ጉዳይ ሆኖ አግኝቻለሁ ብለዋል። ዓለም አቀፉ ወረርሽኝ በጀመረበት ጊዜ በርትቶባት የነበረችው ደቡብ ኮሪያም በአሁኑ ጊዜ የቫይረሱ ተያዦች ቁጥር እየጨመረ ነው። ከመጋቢት ወዲህ ለመጀመሪያ ጊዜ በቀን ከ500 በላይ ተያዦች በምርመራ እየተገኙ መሆኑን ይፋ አድርጋለች። ሩሲያም በአንድ ቀን ትልቁ ቁጥር የሆነው 25,487 ተያዦችን መዝግባለች። ጀርመን በበሽታው ሳቢያ የሞቱባት ሰዎች ቁጥር በ400 ጨምሮ ከ15,000 ማለፉን ይፋ አድርጋለች። በአሁኑ ጊዜ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ60.4 ሚሊዮን አልፏል። በበሽታው ህይወቱን ያጣው ሰው ቁጥር ደግሞ 1.4 ሚሊዮን መድረሱ ተነግሯል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአስተዳደራቸው የመጀመሪያ ቀናት የብሔራዊ ጸጥታ አማካሪያቸው ለነበሩት ለጀነራል ማይክል ፍሊን ምህረት ሰጡ። በዚህ ትራምፕ ከፍትሃዊነት የራቀ ሲሉ ይጠሩት የነበረውን የፍሊን የወንጀል ክስ ሂደት አብቅቷል። ዲሞክራቶች የህግ የበላይነትን የሚሸረሽር ተግባር ነው ሲሉ የጠበቀ ሂስ ሰንዝረውበታል። ጀነራል ማይክል ፍሊን ሙሉ ምህረት ሲሰጣቸው ታላቅ ክብር ይሰማኛል፣ መልካም ህይወት ጀነራል ፍሊን ሲሉ ትራምፕ ትናንት በትዊተር ገጻቸው አስፍረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ ፍሊን ለፈጸሙት ከባድና አደገኛ የብሔራዊ ጸጥታችን ጥሰት ተጠያቂ ሊሆኑ ይገባል ሲሉ ተቃውሟቸውን ገልጸዋል። በመጨረሻም የእግር ኳሱ ንጉስ ዲያጎ ማራዶና አረፈ። ማራዶና 60ኛ ዓመቱን ባከበረ አንድ ወር ባልሞላ ጊዜ ውስጥ ትናንት በሞት ተለይቷል። ባለም ዙሪያ ባሉ የእግር ኳስ አፍቃሪዎቹ ዘንድ እጅግ የገነነ አድናቆት ያተረፈለትን አስደማሚውን የእግር ኳስ ጥበቡን ያህል በኋለኛው የህይወቱ ምዕራፍ የግል ፈተናዎች ነበሩ የመገናኛ ብዙሃንን ትኩረት የሳቡት። የአሜሪካ ድምጿ ማሪያ ማዲያሎ ያጠናቀረችውን አጭር ዘገባ አሉላ ከበደ ያቀርበዋል።
ዲያጎ አርማንዶ ማራዶና የደረሰበትን የልብ ድካም ህመም ተከትሎ ነው ከቦነስ አይረስ ከተማ ወጣ ብሎ ከሚገኘው የመኖሪያ ቤቱ ማረፉን ሲያስታምሙት የነበሩ የቤተሰቡ አባላት ትላንት ያረጋገጡት። ማራዶና ለአያሌ አርጀንቲናውያንና በዓለም ዙሪያ ለሚገኙ የስፖርቱ አፍቃሪዎች ማንነቱ እንዲህ በቀላሉ ሊገለጽ የማይችል ልዩ ሰው ነው። በአገሩ በአርጀንቲና ተክለ ሰውነቱ ዛሬም ድረስ ኤልፒቤ ልጁ እና ለግላጋው ወጣት በሚሉ ቃላት በሚገለጸው ልዩ የቁልምጫ አጠራር ነው የሚመሰለው። እንደዚያ ነው ያ ሉጫ ጸጉሩ ብትንትን ያለ ጣጣ የማያውቀውና ቃላት በወጉ የማይገልጹት ድንቅ ችሎታ የታደለ ጫወታ ወዳድ ወጣት የሚታወሰው ሲል ገልጾታል ማልሙድ ሲልቫ የተባለ የስፖርት ተንታኝ። እንደ አውሮፓውያን ዘመን አቆጣጠር በ1986 የዓለም ዋንጫ አወዛጋቢዋን ጎል ጨምሮ እንግሊዝ ላይ ባስቆጠራቸው ሁለት ጎሎች ወሳኙን የሩብ ፍጻሜ ውድድር በማሸነፍ በመጨረሻም አገሩን ለዋንጫ በማብቃት ጭምር የዓለማችንን የታላቅ እግር ኳስ ተጫዋችነት መንበር ለመቆናጠጥ በቅቷል። ዜና ረፍቱን ተከትሎም የዜና ማሰራጫዎች፣ የአየር መገዶችና የማህበራዊ መገናኛዎች ማራዶና በኋለኛው ዕድሜው ከገጠሙት የህይወቱ ፈተናዎች ይልቅ አዝናቸውን በመግለጥ ላይ በሚገኙ የዝነኛ የስፖርት ሰዎች፣ ታዋቂ የእግር ኳስ ክለቦችና የስፖርቱ አፍቃሪዎች የትውስታ ድምጾች የመጨናነቃቸው ሚስጥርም ይኸው ይመስላል። ግራሲያስ ፖርቶዶ ዲያጎ፣ ዲያጎ ላደረግከው ሁሉ እናመሰግናለን ሲል ጻፈ ባርካ የስፖርት ክለብ። ኢተርናስ ግራሲያስ ኢተርኖ ዲያጎ፣ ዘላለማዊ ምስጋና ዘላለማዊው ለዲያጎ ያለው ደግሞ የጥንት ክለቡ ቦካ ጁኒየርስ ነው። ከማንም አብልጬ የማደንቀው ሰው የኳሱ ጌታ አለፈ ሲል አሰፈረ አይቮሪያዊው ታዋቂ እግር ኳስ ተጫዋች ዲዲየር ድሮግባ። ነፍስን በሰላም ያሳረፋት ዲያጎ አርማንዶ ማራዶና፣ የመጀመሪያዬን የስፖርት ካናቴራዬን አስታውሳለሁ፣ እግር ኳስ ፍቅር እንዲያድርብኝ ያደረግከውም አንተ ነህ ነበር ያለው። ሌላው እቁ ተጫዋች ኪሊያን ኤምባፔ ደግሞ እንዲህ ሲል ከተበ፣ የእግር ኳሱ ባለታሪክ ጌታ ነፍስህን በሰላም ያሳርፋት። በእግር ኳስ ታሪክ ዘላለማዊ ቦታ አለ። ለድፍን ዓለም የሰጠኸው ደስታም ታላቅ ምስጋና ይገባል ብሎታል። የዛሬ አንድ ወር ግድም 60ኛ ልደቱን ያከበረው ዲያጎ አርማንዶ ማራዶና ለመታሰቢያው መሃል ቦነስ አይሬስ ላይ 100 ሜትር ርዝመት ያለው ቢልቦርድ ቆሞለታል። ትልቁ መታሰቢያ ግን ለዘላለም የቆመው በአያሌ ሚሊዮን የእግር ኳስ አፍቃሪዎች ልብ ውስጥ ይመስላል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ህዳር 17 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችንን እለፍ። የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል እያካሄደ እንዳለ የሚገልጸው የህግ ማስከበር ዘመቻ ፍጻሜውን ሊያገኝ መዳረሱን አስታወቀ። የዘመቻው ማጠናቀቂያ በሆነችው መቀሌ ከተማና ነዋሪዎቿ ላይ ጉዳት እንዳይደርስ የሚቻለውን ጥንቃቄ ሁሉ እንደሚደረግም ጠቅላይ ሚኒስትር ገለጹ። ከዚሁ ጋር በተያያዘ የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች ሰብአዊ ድጋፍ እየቀረበ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አመለከተ። መለስካቸው አምሃ ስርስር አለው።
ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ ገጻቸው እንደገለጹት ከሳምንታት በፊት በትግራይ ክልል ተጀምሯል ያሉት ሕግ የማስከበር ዘመቻ የመጨረሻው ምዕራፍ ዛሬ መጀመሩን ገልጸዋል። ጠቅላይ ሚኒስትሩ እንዳብራሩት ይህ የመጨረሻው ምዕራፍ ውጊያ ከመጀመሩ በፊት በተቃራኒ ወገን ያለው ኃይል አባላት እጃቸው እንዲሰጡ በተቸረው የ72 ሰዓት ጊዜ በመጠቀም በሺዎች የሚቆጠሩ የትግራይ ልዩ ኃይልና የሚሊሻ አባላት እጃቸውን ለመከላከያ ሰራዊት ሰጥተው ገብተዋል። በሳቸው አገላለጽ በርካታ የትግራይ ወጣቶች የህወሓትን እኩይ ዓላማ ተረድተው ከጥፋት እጃቸውን ሰብስበዋል። ጠቅላይ ሚኒስትር አብይ በዚህ መልእክታቸው እንደዘረዘሩት ይህ የመጨረሻ ድል የተሰጠው ለሁለት ዓላማ ነው። የመጀመሪያው ወንጀለኛው ጁንታ ያሉት ቡድን በሰላም እጁን ለመፍታት ፈቃደኛ ከሆነ ዘመቻውን በማጠናቀቅ ህግን በአነስተኛ ዋጋ ለማስከበር ነበረ ብለዋል። ሁለተኛው ደግሞ የህወሓት የጥፋት ዓላማ ዘግይቶም ቢሆን የገባው አንድም ሰው ከተገኘ ያንን ሰው ለማትረፍ እንዲቻል ነው ሲሉ ገልጸዋል። አጥፊ ቡድን ያሉት የህወሓት አመራር በዚህ ሁሉ ድል ስላልተጠቀመ የመከላከያ ሰራዊት የመጨረሻውንና ሦስተኛውን የዘመቻ ምዕራፍ እንዲፈጽም ትዕዛዝ ተሰጥቶታል ብለዋል። በመጨረሻም ንጹሐን ነዋሪዎችና መቀሌ ከተማ የከፋ ጉዳት እንዳያገኛቸው የተቻለው ጥንቃቄ ሁሉ እንደሚደረግ ገልጸው ህዝቡም ወንጀለኛ ካሉት ቡድን ራሱን በመነጠል ከመንግሥት ጥረት ጋር እንዲተባበር ጥሪ አቅርበዋል። በሌላ ዜና ደግሞ የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች ሰብአዊ ድጋፍ እያቀረበ እንደሆነ የጠቅላይ ሚኒስትሩ ጽህፈት ቤት አመለከተ። ይህ ሥራ ከሚመለከታቸው አካላት ጋር በመሆን ሰብአዊ ድጋፍ ለሚያስፈልጋቸው ዜጎች ሁሉ እንደሚሰጥ የሚናገረው የጽህፈት ቤቱ መግለጫ የፌዴራሉ መንግስት ይህን ተግባር ለመፈጸም ቁርጠኛ መሆኑን ገልጿል። አክሎም ሰብአዊ ድጋፍ ለማድረግ የተቋቋመው የቴክኒክ ኮሚቴ ባለፈው ሳምንት የዳሰሳ ጥናት እንዳደረገና በዚህ መሰረትም በሰላም ሚኒስቴር አስተባባሪነት አስፈላጊውን ድጋፍ ከቀያቸው ለተፈናቀሉ ዜጎች እየተደረገ እንደሆነ አስታውቋል። የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች የምግብ፣ መድኃኒት፣ ንጹህ ውሃና ሌሎች ምግብ ነክ ያልሆኑ ድጋፎች የሚደረግ መጀመሩንም መግለጫው አስታውቋል። በመጨረሻም የተፈናቀሉ ዜጎችን ሁሉ ለመርዳት ዝግጁ መሆኑን የገለጸው መንግስት የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ የዜጎችን ደህንነት ለመጠበቅና ለመደገፍ ፍላጎት ካላቸው ድርጅቶች ጋር ለመስራት ያለውን ፈቃድ ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የፌዴራል መንግስት በተቆጣጠራቸው ቦታ ላይ ሰብአዊ እርዳታ እየቀረበ ነው በሚል የተገለጸውን በተመለከተ የነዋሪዎችን አስተያየት ጠይቀን በሌላ ዘገባ እናስደምጣችኋለን። ለአሁኑ መለስካቸውን ላደረሰን ዘገባ እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። መንግስት ከጀመረው ህግ የማስከበር ዘመቻ ጎን ለጎን የህወሓት ቡድን ይፈጽመዋል ያሉትን ኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ማሳወቅ ቀዳሚ ስራው እንዲሆን የአማራ ዴሞክራሲያዊ ኃይል ንቅናቄ ዲሃን ጠየቀ። ንቅናቄው ሰሞኑን የኢትዮጵያ መከላከያ ሰራዊት በተቆጣጠራቸው አንዳንድ ቦታዎች በመሄድ የሞራልና የስንቅ ድጋፍ ማድረጉንም ገልጿል። አስቴር ምስጋናው ዝርዝር ይዛለች።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ዛሬ በሰጠው ጋዜጣዊ መግለጫ ህወሓት እየፈጸመ ያለውን ኢሰብአዊ ድርጊትም ለዓለም አቀፉ ማህበረሰብ ይፋ እንዲደረግ የንቅናቄው ስራ አስፈጻሚ አቶ ጌታቸው ወረደ በመግለጫው ገልጸዋል።
ህገወጡ የትነግ ጁንታ ካለፉት ዓመታት በተለየ ሁኔታ በአማራ ህዝብ ላይ ብሎም በኢትዮጵያ ያደረሰውን ቁሳዊና ሰብአዊ ውድመት ለአንዴና ለመጨረሻ ጊዜ ለማስወገድ የሚደረገው ትግል የህልውና ትግል መሆን እየገለጽን በስኬትና በአጭር ጊዜ እንዲጠናቀቅ መንግስት በከፍተኛ ኃላፊነት መንፈስ በብቃት መወጣት እንዳለበት ማሳሰብ እንወዳለን። የህግ ማስከበሩን ተግባር የሚጻረሩ የውጭ ኃይሎችን ተገቢውን የዲፕሎማሲያዊ ስራ በመስራት ጫናውን መቀልበስ ይኖርበታል። በተጨማሪም የትግነ ቡድን የፈጸመውን ወንጀል ለዓለም ህዝብ ገልብጦ በማቅረብ የደረሱልኝ ጥሪ እያሰማ ነው። በመሆኑም በእኛ በኩል እውነታውን በመረጃና ማስረጃ በማስደገፍ ለዓለም ማህበረሰብ ማሳወቁን አጠናክረን እንቀጥላለን። የትነግ ቡድን ስልጣን ላይ ያለና ወደ መቀሌ ካፈገፈገ ጀምሮ በአጠቃላይ የፈጸማቸው ወንጀሎች በዝርዝር ለህዝብ እንዲቀርቡ፣ በየደረጃው ያሉ ወንጀለኞች ለህዝብ እንዲቀርቡ አጥብቀን ማሳሰብ እንወዳለን። መላው ኢትዮጵያ እንዲሁም ወልቃይትና ራያ የሚገኙ የጅምላ መቃብሮችን የማፈላለግ እንዲሁም የትግነግ የዘር ማጥፋትና ማጽዳት ወንጀል ሰለባ የሆኑ ሰዎችን የማፈላለግና ወንጀሉን የማጋለጥ ስራ በሰፊው ተሰርቶ ተበዳዩ ግን ፍትህ ማግኘት እንዲችል እናሳስባለን።
ንቅናቄው በማይካድራ የተፈጸመውን ጥቃትም አውግዟል። አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል። የንቅናቄው ሊቀመንበር አቶ ተስፋውን አለምነ እንደሚሉት ደግሞ በማይካድራ የተፈጸመውን ጥቃት ንቅናቄው አውግዟል። አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል።
ትነግ በግልባጩ የራሱን ወንጀል ከሚገባው በላይ በማጮህ በማይካድራ ያለውን የዘር ማጥፋት ወንጀል ሌሎች እንደፈጸሙት ለማስመሰል ዓለም አቀፍ ሚዲያዎችን ሌሎችን አክሰሶችን እየተጠቀመ ነው ያለው። ይህ ደግሞ ከፍተኛ የሆነ ወንጀል ነው። ስለዚህ መንግስት ዓለም አቀፍ ያሉ ሚዲያዎች በመጠቀም የዲፕሎማሲ ጫናዎች በመጠቀም በከፍተኛነት መስራት መቻል አለበት። የህግ ማስከበሩን ተግባር ጎን ለጎን የዓለም አቀፍ ማህበረሰቡንም ወይም ብጅታ ስላለ ይህንን ብጅታ ደግሞ እኛም እንደ ድርጅት በመረጃና በማስረጃ አስደግፈን ለዓለም አቀፍ ማህበረሰቡ ባገኘነው አጋጣሚ ሁሉ ማገለጻችንን አጠናክረን እንቀጥላለን። ከዚህ ባለፈ ግን መንግስት እንደ መንግስት አሁን እየወሰደ ያለው ህግ የማስከበር እርምጃ በከፍተኛ ጥንቃቄ በስኬት እንዲጠናቀቅ ከፍተኛ ጥንቃቄ እያደረገ ነው ያለው። ይህንንም በበጎ መልኩ ነው የምናየው። ዞሮ ዞሮ የንጹሃን የዜጎችን ህይወት ለመታደግ አሁንም ጥንቃቄውን እንዲቀጥል አጥብቀን እናሳስባለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በመከላከያ ሰራዊትና በአማራ ልዩ ኃይል ቁጥጥር ስር እንዳለች በሚነገረው አላማጣ ከተማ የተቋቋመው ጊዜያዊ አስተዳደር ለህግ ማስከበርና ጸጥታ ጉዳዮች ቀዳሚ ትኩረት ሰጥቶ እንደሚንቀሳቀስ ገለጸ። አዲስ ለተመረጠው ጊዜያዊ አስተዳደር ህዝቡ ሙሉ ድጋፉን እየሰጠ መሆኑን አስተያየታቸውን ለአሜሪካ ድምጽ ራዲዮ የገለጹ አመራሮች ተናግረዋል። መስፍን አራጌ ዝርዝሩን ያስደምጠናል።
ባለፈው ቅዳሜ ባላማጣ ከተማና በዙሪያው ባሉ የገጠር ቀበሌዎች በተደረገው ውይይት የራያ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን 4 ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች መመረጣቸው ይታወሳል። ጊዜያዊ አስተዳደሮቹ ቀዳሚ ተግባራቸው ህግን ማስከበርና ጸጥታውን ማረጋጋት እንደሆነ ለአሜሪካ ድምጽ ሬዲዮ አስታውቀዋል።
ተግባራችን ጸጥታ ነው። አንድ ሰው የማንም ብሄር ይሁን የማንም ብሄር በሰላም ኑሮ በሰላም እንዲያድር ነው የምንፈልገው። እንደዚህ ሲያደርግ ነበረ ከህወሓት ጋር እንደዚህ ሲያደርግ ነበረ ብለን እኛ መበቀል አንፈልግም፣ ብቅል አንፈልግም። እነዛ ሰዎች ደግሞ ምንም ነገር ካይሆኑ በስነ ስርዓት አይምሯቸውን መልሰው እንዲኖሩ ከኛ ጋር አንፈልግም።
ቀዳሚ ተግባራችን ምንድን ነው? ይህ ታፍኖ ተጨፍኖ የኖረ ነው። ስፔሻሊ ደግሞ በኢኮኖሚ በፖለቲካ በማህበራዊ ዘርፉ ተገሎ የኖረ ነው። ተሳታፊ አልነበረም። በስነ ልቦናም ከፍተኛ ጫና በሰበት የነበረ ነው እና ይህንን ወደ ኢኮኖሚያዊ ማህበራዊ ሌላም ሲጠቀምበት ስን ማመቻቸን ያለብን ከምንም በላይ ግን አሁን ቅድሚያ የምንሰራው የትኩረት አቅጣጫ ምንድን ነው? ከጸጥታ ኃይሉ ጋር ከመከላከያና ከልዩ ኃይሉ ጋር ከሌሎች የጸጥታ አካላት በመሆን የሰላምና ደህንነቱን ማስጠበቅ ነው ቅድሚያ የምንሰጠው።
አላማጣ ከተማ ላይ ነው አሁን ያሉት እርስዎ? በተለይ የባንክ የሆስፒታል የመሳሰሉት አገልግሎቶች በቀድሞ ጥልቀትና ስፋት አገልግሎት እየሰጡ አይደሉም ይባላል። እነዚህ አገልግሎቶች እንዲቀጥሉ ከማድረግ አኳያ የእናንተ ኃላፊነት ምን ይሆን?
አሁን ባንክ ከተመረቃችሁ በኋላ የህዝብን ጸጥታ የህዝብን ሁኔታ እንከፍትላችኋለን ብለውናል።
የጤና አገልግሎቱን በተመለከተ ግን በተሻለ መልኩ እንዲቀጥል መደረጉን ጠቁመዋል። በማህበራዊ ትስስር ገጾች የሚወጡ የትግራይ ተወላጆች ላይ ያነጣጠረ ማዋከብና ጫና ይፈጠራል የሚሉ መልእክቶችን ኃላፊነት የጎደላቸው በማለት የሚወግዙት አስተያየት ሰጪዎቹ ጊዜያዊ አስተዳደሩ በንጹሐን የትግራይ ተወላጆች ላይ ምንም ጉዳት አለመድረሱን አላማጣና አካባቢዋ በመገኘት መመስከር ይችላል ብለዋል።
ትግራይ ተወላጅ ስለሆነ ወይም ከዛሩ ከትግራይ ስለመነጨ ወይም ስለተቀዳ ከሆነ ማግለት፣ ማሰር፣ ሌላም ነገር ይሰራል። እንዲያውም ንብረታቸው አለ፣ ሀብታቸው አለ፣ ሰላም እየሰሩ ነው ያሉት ማለት ነው።
አሁን ህዝቡ አይዟችሁ ነው የሚሉን። በገና ደግሞ አንዳንድ የተዘጉ ሱቆች እና ምን የሚሰርተው ይዘጉ ነበረ፣ ክፈቱ እና ስራችሁ ስሩ ብለናቸው ከፍተው እየሰሩ ነው።
ህዝቡ ደስተኛና ተቀብሎ አሁኑ ሎ ተቀብሎ መቀጠል እንደሚፈልግ በሙሉ ድምፅ ነው እየነገረን ያለው።
በምርጫው ላይ የታደሙ ግለሰብም ይህን እማኝነት ሰጥተዋል።
ህብረተሰቡ ባመነበት ማለት ነው። ህዝቡ ራሱ ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ በትምህርት ደረጃውም ታይቶ ተመዝኖ ተዳድረናል ያሉትን
የተዛባ መልእክት በማስተላለፍ የህዝቡን ሰላም የሚያውኩ አካላት ከድርጊታቸው እንዲታቀቡ የሚያደርግ ስራ እየተሰራ መሆኑን ጭምር ነው የተገለጸው። ጊዜ አስተዳደሩ ስራውን ባለፈው ሰኞ በይፋ የጀመረ ሲሆን የተቋረጠው የህዝብ ትራንስፖርት አገልግሎት ግን አሁንም አለመጀመሩ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ ትግራይ ክልል እየተሰደዱ ሱዳን የሚገቡ ተፈናቃዮች ቁጥር መብዛት የኮሮና ቫይረስ ወረርሽኝን ሊያባብስ ይችላል ሲሉ በምስራቅ ሱዳን ጋዳሪፍ ከተማ የሚገኙ የጤና ባለሙያዎች ስጋታቸውን ገልጸዋል። የቪኦኤ ዘጋቢያችን ማይክል አቲት ከካርቱም ያደረሰን ዘገባ ስመኝሽ ቆየ ታቀርባለች።
በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሱዳን መግባታቸውን ተከትሎ እየተፈጠረ ባለው መጨናነቅ በጋዳሪፍ ከተማ የሚገኙ የጤና ባለሙያዎች የኮሮና ቫይረስን ጨምሮ ሌሎች የጤና ችግሮች ሊፈጠሩ ይችላሉ ሲሉ ስጋታቸውን እየገለጹ ነው። በሱዳን የጤና ሚኒስትር ዳይሬክተር የሆኑት አሚራ ሐሺም አልጋዳል በሱዳን ለሚገኝ የዜና ወኪል እንደተናገሩት ባለፈው ሳምንት የጤና ባለሙያዎች 5 በኮሮና ቫይረስ የተያዙ የከተማዋን ነዋሪዎች ማግኘታቸውንና ከነዚህ ውስጥ 2 በቫይረሱ ምክንያት ጽኑ ህመም ላይ መሆናቸውን ገልጸዋል። የጤና ሚኒስትር ዳይሬክተሯ ታማሚዎቹ ተለይተው ህክምና እየተደረገላቸው መሆኑን ጠቅሰው ወረርሽኙ በተለይ ወደ ስደተኞቹ እንዳይዛመት የጤና ባለሙያዎቹ ጥረት እያደረጉ መሆኑን ገልጸዋል። ከኮሮና ወረርሽኙ በተጨማሪም የጤና ባለሙያዎቹ ሌሎች እንደ የመተንፈሻ አካል ኢንፌክሽን፣ ተቅማጥና ወባ የመሳሰሉ በሽታዎችን በከተማዋ ነዋሪዎች ዘንድ እያገኙ መሆኑንም ሐሺም ይገልጻሉ።
እጅግ አስከፊው ነገር በገዳሪፍ ከተማ ዙሪያ ያሉ አንዳንድ መንደሮች ቀድሞውንም በኮቪድ-19 ተጠቅተው የነበሩ መሆናቸው ነው። አሁን ደግሞ ብዛት ያላቸው ስደተኞች ወደ ኡምራክባ አካባቢ እየመጡ ነው። ስለዚህም በቦታው ላይ ምናልባትም በቫይረሱ የተያዙ ሰዎች ሊገኙ ስለሚችሉ በአስቸኳይ ለይቶ ማቆያ ማዘጋጀት ያስፈልጋል።
በትግራይ ክልል ያለው ግጭት የሸሹ ከ40,000 የሚበልጡ ኢትዮጵያውያን ስደተኞች ሱዳን ውስጥ በሚገኙት ካሳላ ጋዳሪፍና ብሉ ናይል የተሰኙ ከተሞች እንደሰፈሩ የተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። ከተማዎቹ የራሳቸውን ዜጎች ህይወት ለማዳን መዳኒት ማቀረብ እንኳን የሚቸገሩ ናቸው የሚሉት ሐሺም እጅግ የከፋ የሰብአዊ ቀውስ ሲሉ የጠሩትን ችግር ለማስተናገድ አቅም እንደሌላቸው ይናገራሉ።
ስደተኞቹ አሁን የሚገኙት በተወሰነሽ ቦታ ላይ እጅግ ተፋፍገው ነው። ይሄ ደግሞ ለጤናቸው አስጊ ነው። መጠለያ ጣቢያዎቹም በንጽህና አጠባበቅ መስፈርት መሰረት መሰራት ነበረባቸው። እስካሁን ድረስ ግን መጠለያዎቹ ንጽህናን ባማከለ መልኩ በትክክል እየተሰሩ አይደለም።
በሱዳን የሚገኘው ሜርሲ ኮርፕስ ወኪል የሆኑት አርቲስት ኑር ድርጅታቸው አምራኩባ በተሰኘው ቦታ ላይ የግል ጤና ጣቢያ ከፍቶ አሳሳቢ የጤና ችግር ላለባቸው ስደተኞች አገልግሎት እየሰጠ መሆኑን ትላንት በደቡብ ሱዳን ለሚገኘው ኢንፎከስ ሚዲያ ተናግረው ነበር። አገራቸው 2ኛ ዙር የኮሮና ቫይረስ ወረርሽኝ እየተከሰተ መሆኑን የሚያስረዱት ሐሺም ግን በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች መምጣታቸው የጤና ችግሩን ያባብሰዋል ይላሉ።
አስከፊ የጤና ችግር ባለበት በአሁኑ ወቅት ካለማቋረጥ እየገቡ ያሉት ስደተኞች በገዳሪፍ ከተማ ነዋሪዎች ጤና ላይ ተጽዕኖ ያሳድራሉ። በአካባቢው ከታዩት የጤና ችግሮች አንጻር የጤና ስርዓታችን ካሁኑ አስቸጋሪ ሁኔታ ውስጥ እየገባ በመሆኑ አስቸኳይ መፍትሄ ያስፈልገዋል።
ሐሺም ለስደተኞቹ በተደረገ ቅድመ ምርመራ የኤችአይቪና የሄፓታይትስ በሽታዎች ያሉባቸው ሰዎች እንዳሉ ማረጋገጣቸውን ይናገራሉ። የጤና ችግሩ ከቁጥጥር ውጪ ከመሆኑ በፊትም የሰብአዊ እርዳታ ሰጪ ድርጅቶች በአስቸኳይ ጣልቃ እንዲገቡም ጠይቀዋል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዋልድባ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ካሏት ታላላቅ ገዳማት አንዱ መሆኑ ይነገርለታል። አካባቢውና የፌዴራል መንግስቱን ይቆጣጠር ከነበረው የቀድሞ መንግስት ጋር በተፈጠረ ግጭት ከታሰሩና ከገዳሙ እንዲባረሩ ከተደረጉ መነኮሳት መካከል መጋቢ ስርዓት አባ ገብረ ኢየሱስ ኪዳነ ማርያም አንዱ ናቸው። የዋልድባ ገዳም አብረንታንት ቤተ ሚናስ ተወካይ ሆነው ለአመታት አገልግለዋል። የገዳሙ ቦታዎች ለስኳር ፋብሪካ መታሰቡን በመቃወማቸው እንደ ፖለቲከኛ እስረኛ በሽብር ወንጀል ተከሰው በማዕከላዊ እስር ቤት መሰቃየታቸው ነው የሚናገሩት መነኩሴ አባ ኪዳነ ማርያም የዋልድ ያልተገባና የህወሓት ፍጥጫ የሚል መጽሐፍ ጽፈዋል። በትግራይ የተካሄደ ካለው ከሰሞኑ ግጭት ጋር ገዳሙ ስለሚገኝበት ሁኔታ ደረጀ ደስታ አነጋግሯቸዋል።
የት ነው ያሉት አሁን?
አሁን ማይከብሪ ነኝ።
መቼ መጡ ወደዛ?
ዛሬ ጧት ነው የሄድኩት። ዛሬ ጧት ነው የገባሁት።
ዋልድባ ነበሩ ከዚያ በፊት?
አይ ዋልድባ ነበር የምኖረው። በወልቃይት ስኳር ፕሮጀክት ምክንያት መንግስት ጋር ትንሽ ተጋጨን፣ ከዋልድባ ወጣሁ።
ከዛ በኋላ አልተመለሱም?
መመለስ አልቻልኩም። ያው ለአንድ አመት ከሶስት ወር አካባቢ እስር ቤት ነበርኩ።
በዋልድባ ያለው ሁኔታ ተለውጧል? አሁን ምን አለ? እንዴት ነው ሁኔታው
አሁን? ያው እንግዲህ ለውጥ አለ። ፊት ከህወሓት ጋር የነበሩ ሰዎችም ወጥተዋል። ህወሓት በቁጥጥሩ አድርጎት የነበረውን አካባቢውን ለቆ ሂዷል። እንግዲህ ያው እየተለወጠ መጥቷል ማለት ነው።
እርስዎ አሁን ማይጠምሪ ነው ያሉት የሰማሁት?
አሁን ማይጠብሪ የሄድኩት እዛ ትናንትና። ማይጠብሪ ለህወሓት ስር ነበር ማለት ወረዳው ነው። የጠለምት ወረዳ ጠለምትና ጠለምት ብለው ነበር ከፍሎት የነበረ። አሁን ማይጠብሪ የጠለምት ወረዳ ነበረ። አሁን በተደረገው ውጊያ የአማራ ልዩ ኃይልና ሚኒሻ እንዲሁም መከላከያ ሰራዊቱ ነው በቅንጅት ባደረጉት ጦርነት ከህወሓት ልዩ ኃይል ጋርና ሚኒሻ ጋር ከተማዋን ተቆጣጥረዋል። ስለዚህ የእኛም ወረዳ ስለነበር በዚያም አካባቢ የገዳሙ ድርጅቶች ስለነበሩ ዛሬ ወደዚያ አካባቢ ሄጃለሁ። ድርጅቶቹን ውስጥ የነበሩ መነኮሳት ጥለውት ስለሄዱ ማለት ነው።
እንዴት ነበረ የጦርነቱ ሁኔታ? ምን ሰምተዋል? በአካባቢው ያስከተለው ነገር ምንድን ነበረ? ምን ተካሂዷል? ምን ተፈጽሟል? ምን ጉዳት ደርሷል? አሁን ያለው ሁኔታ እንዴት ነው የሚገነዘቡት?
እንግዲህ ያው በጦርነት መካከል መቼም ጥሩ ነገር ይፈጠራል ማለት አይቻልም። የግድ በመሀል መቁሰል አለ፣ መሞት አለ፣ አንዳንድ ነገሮች ይከሰታሉ። ግድ ያው የሚፈጠሩ ነገሮች ይኖራሉ። ግን አሁን ያው ህዝቡም ተረጋግቷል። አካባቢውን የአማራ ልዩ ኃይል ተቆጣጥሮታል ማለት ነው።
ዋልድባ ገዳም ልውሰዶት እና እንግዲህ ብዙ እንግልትና እስር እንደደረሰቦት ይታወቃል። እስቲ የደረሰውን ሁኔታ አጠር አድርገው ይንገሩ ነው
እንግዲህ ከ2004 በፊት የነበረውን ያው ብዙ ጊዜ ብደግመው ምንም ትርጉም የለውም። ከ2004 በኋላ ያው የወልቃይት ስኳር ልማት ፕሮጀክት አካባቢ ወይም ሜይደይ ዙሪያ ገዳሙን የሚጎዳና የሚያፈርስ ነው በሚል በአነሳ ነው ተቃውሞ ምክንያት ነው። በዚያ ምክንያት ደግሞ መንግስትን ስንቃወም ቆይተናል። ማለት ይሄ ገዳም ያው የተከበረ ገዳም ነው፣ ጥንታዊ ገዳም ነው፣ ታሪካዊ ገዳም ነው በሚል እዚህ አካባቢ ፋብሪካ መተከል የለበትም፣ ግድቡ መገደብ የለበትም በሚል መነኮሳቱም ይህንን ተቃውሞ አነሱ። መነኮሳቱ እኔን በመወከል እስከ ጠቅላይ ሚኒስትር ቢሮ ድረስ ጃለው ሌሎችም ነበሩ አብረውኝ። ብዙ ግድብ ፈጥረናል፣ ተቀባይነት ባለማግኘቱ ማለት ነው። የእናንተን የአማርኛው ክፍል አገልግሎት ብዙ ጊዜ ዘግቦታል። በዚያ ምክንያት እንግዲህ መንግስት የሚቃወመው ሰው አልፈለግም፣ የቀድሞ ጠቅላይ ሚኒስትር ማለት ነው። አልፈለጉም፣ ላልወደዱትም ነበር። በዚያ ሲያሳድዱን ለኖሩ ብዙ መነኮሳትም በዚህ ምክንያት ተፈናቅለዋል። እየተደበደቡ እየተገረፉ በውስጡ የሞቱም ነበሩ በተለያዩ መንገድ። እኔም ደግሞ በተለይ ጎንደር ላይ በተነሳ ሰልፉን አስተባብረሃል በሚል አስታጥቀሃል፣ መፍት እሱ አድርገሃል፣ ጫካ እንዲገቡ አድርገሃል በሚል ተከሽሼ ማዕከላዊ ገብቼ ነበር። ያ በኋላ ለአንድ አመት ከሶስት ወር ከቆየ በኋላ ከማዕከላዊ ቂሊንጦ ከቂሊንጦ እንግዲህ ዶክተር አብይ መንግስት ሲመጣ ስርዓቱ ለቆኛል ማለት ነው።
ከዛ በኋላ ወዴት ሄዱ? ከተለቀቁ በኋላ ወዴት ነበር የሄዱት?
ከዚያ በኋላ የህወሓት መንግስት ከፌዴራል መንግስት ጋር ባለመስማማቱ የትግራይ ክልል ብሎ የከለላቸው ቦታዎች እሱ ስለሚቆጣጣቸው እኔ ከአድቃይ ወረዳ ማለፍ አልችልም ነበረ። ወደ ማይጠብሪ ወይም ወደ ዋልድባ ገዳም መሄድ አልችልም፣ ምክንያቱም ያፍናል፣ ይወስናል፣ እንደፈለገ ያደርጋል። በወቅቱ ፈላጭ ቆራጭ ስለነበረ እሱም ገዳም ውስጥም ያሉ ሰዎች ስለነበሩ እኔ ወደዛ ውስጥ መግባት አልችልም ነበረ፣ ምክንያቱም ትኩረታቸው እኔ ላይ ስለነበር ማለት ነው። እና ጎንደር አካባቢ እና አንዳንድ ገዳማት እየወጣው እየገባው እዛስ ጎንደር ነበር የሚኖረው።
በእርሶ እምነት ገዳሙ አሁን ሙሉ በሙሉ ነጻ ወጥቷል ብለው ነው የሚያስቡት?
እንግዲህ በሙሉ ሙሉ በሙሉ ጸርቷል የሚለው ወደፊት የምናየው ይሆናል። ለጊዜው ግን በአሁኑ ሰዓት በአማራ ልዩ ኃይልና ሚኒሻዎች ስር መሆኑን አውቃለሁ። እንግዲህ እችም አንድ ነገር በአንድ ጊዜ ሁሉ ነገር አይከናወንም። ምናልባት የተሸጠ በየዋሻው በየተቆጣው የገባ ካለ ደግሞ ሰራዊቱ ገብቶ እንዲያጸዳ ይደረጋል። ግን ሰዓት ያው ነፃ ነው። እነሱ ማዘዝ አይችሉም። ወጥተዋል። ግን ያው ጦርነት ውስጥ ገጥም ጊዜም ይበተናል። አንድ ሰራዊት ሲበተን የገባበትን አታውቀውም እና የት እንዳለ የት እንደገባ ስለማይታወቅ ያንን ደግሞ የማጽዳት ደረጃ ነው። የማጽዳት ስራውም የመንግስት ይሆናል ማለት ነው። እና የገዳሙን አካባቢና አስተዳደሩን የነሱ ሰዎች አሁን ለቀዋል፣ ሂደዋል፣ ወጥተዋል። ገና ወደ አድር ቀን ከመግባታችን በፊት ወጥተው እንደሄዱ አሁን ዛሬ ማይቀብሪም ሂጄ ወፍጮ ቤት የነበረው ተወካይ የነሱ ሰው ነበረ። ቤቱን ከፋፍቶት ድርጅቱ የገዳሙን ንብረት ጥወት ነው የጠፋና እሱንም ያው እንትን ጠባቂዎች እንዲጠብቁ አካላት እንዲጠብቁ ለማድረግ ወደ ማይቀብር የመጣሁት ማለት ነው።
ገዳሙን ማን ነው የሚያስተዳድረው? አሁን
ገዳሙን ያው መነኮሳቱ አሉ አባቶች። አሁን በኃላፊነት ደረጃ የነበሩ የህወሓት ሰዎች ነበሩ። እነሱ ለቀው ሂደዋል። አሁን ወዲያውኑ ገዳሙ በቀጥታ እነሱ ወጥተው እንደሄዱ ራሱ ሰው መርጦ በቦታውን አስዞ አሁን ስራውን ከታወናል።
ብዙ እንግልት ደርሶቦታል፣ ብዙም ስቃይ አይተዋል። ይሄንን ቀን ደርሶ በህይወቴ ያለው ብለው አስበው ነበር?
ህወሓት እንደሚፈርስ አውቃለሁ፣ ምንም ጥርጥር የለው። አባቶቻችን ቀድሞ ይታያቸውም ስለነበረ ይነግሩናል። ምንም ስርዓቱ እንደሚፈርስ ምንም ጥርጥር የለንም። ግን መቼ ይሆናል የሚለውን ነው እንጂ እኔ ለራሴ ህልም የሆነብኝ እንደዚህ ብትንትኑ ይወጣል፣ አሁን በአጭር ጊዜ ብትንትኑ ይወጣል ብዬ አላስብም ነበር። ግን እንደሚበተን እንደሚፈርስ ይታወቃል። ምክንያቱም እየሄደ ያለው አካሄድ ጥሩ አልነበረም። አየህ፣ የግፍ ጽዋ ሲሞላ አንድ ቀን እንደሚበተን ይታወቃል። እግዚአብሔር ይመስገን። አየህ፣ የአባቶቻችን አምላክ ሁሉም ነገር አሳይቶናል። አሁን ምንም የሚቆጨኝ ነገር የለም። እኔ ደስ የሚለኝ ባደረግኩት ስራ በሰራው ስራ አለመቆጨቴ ነው። አልቆጭም። የሰራው ስራ ትክክለኛ ነው ብዬ ነው የማምነው እና ያም ስላመንኩም ላይ አሳይቶኛል። በህይወት ያለው ብዙ ይህን ታምር ሳያዩ የሞቱ አባቶች አሉ። ማዝነው በነሱ ነው። ይህን ቢያዩ ኑሮ ጥሩ ነበር፣ ግን አላዩም። እኔ ግን እግዚአብሔር አቆይቶኝ አየሁት።
ከዋልድባ ገዳም አባ ገብረ ኢየሱስ ኪዳነ ማርያምን አመሰግናለሁኝ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ደስታንና እንግዳውን እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትስታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንለፍ።
ተመራጩ ፕሬዝዳንት ጆ ባይደን ጥቁር አሜሪካዊቷ ሊንዳ ቶማስ ግሪንፊልድ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር አድርገው ማጨታቸውን አስታውቀዋል። ከኖቬምበር 3ቱ የአሜሪካ ፕሬዝዳንታዊ ምርጫ በፊት የቪኦኤ ዘጋቢ ሻካ ሳሊ ዩናይትድ ስቴትስ በአፍሪካ ስለምትከተለው ፖሊሲ አነጋግሯቸው ተከታዩን ዘገባ አጠናቅሮ ነበር። ደረጀ ደስታ እንደሚከተለው ያቀርባል።
ሊንዳ ቶማስ ግሪንፊልድ በዲፕሎማሲው የ35 ዓመታት ልምድ አላቸው። በስዊዘርላንድ፣ ፓኪስታን፣ ኬንያ፣ ጋምቢያ፣ በናይጄሪያና ጃማይካ ተዘዋውረው ሰርተዋል። በላይቤሪያው የዩናይትድ ስቴትስ አምባሳደር የነበሩ ሲሆን በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ደግሞ የአፍሪካ ጉዳዮች ረዳት ጸሐፊ ሆነው አገልግለዋል። በአፍሪካ ጉዳይ ከሚያስደንቃቸው መካከል የአፍሪካ መሪዎች ስልጣን ላይ መቆየት የሚፈልጉበት የጊዜ ገደብ መሆኑን አበክረው ይናገራሉ።
And in some countries, there are no term limits in their constitution.
በአንዳንድ ሀገር በህገ መንግስታቸው የስልጣን ጊዜ ገደብ አልተቀመጠም። ስለዚህም ዝም ብሎ ከአመት አመት ስልጣን ላይ የሚቆይ ፕሬዝዳንት ይኖርሃል። እኔ ግን የምለው ባለም አቀፉ ማህበረሰብ በተለይም በአፍሪካ ስኬታማ ሆነናል ነው። የሚካሄዱት ምርጫዎች በሙሉ የጊዜ ገደብን እንደ አንድ መስፈርት አድርገው ሲያስቀምጡ ነው። ከዚያ ቀጥሎ ሊመጣ የሚገባው ነገር ምርጫዎቹ ፍትሃዊና ግልጽ መሆናቸውን ማረጋገጥና በስልጣን ላይ ያሉት ምርጫውን ላልተወሰነ ጊዜ ስልጣን ለማቆየት የሚጠቀሙበት መሳሪያ እንዳይሆን ማድረግ ነው። ይህ አይነቱ ነገር በተለይ የስልጣን ጊዜ ገደብ በሌላቸው ሀገራት የሚታይ ይመስለኛል።
ሊንዳ ቶማስ ግሪንፊልድ አፍሪካ ወደ ዘላቂ ልማት እየተሸጋገረች በመምጣቷ በርካታ የዓለም ሀያላን አገራት በአፍሪካ ያላቸው ተሳትፎ እየጨመረ መምጣቱን ይናገራሉ።
All of us are seeing that shift gradually happen. And I think with the resources that are
ሁላችንም ያለውጥ ቀስ በቀስ እየተከሰተ መሆኑን እያየን ነው። እኔ እንደሚመስለኝ በአህጉሪቱ እንዳለ በግልጽ ከሚታየው ሀብት ጋር የሰው ኃይልም ሀብት ያለ ይመስለኛል። አፍሪካ ባላት የህዝብ ብዛትም ወጣት ታዳጊ አህጉር ናት። እነዚያ ወጣቶች በአህጉሪቱ ምን መካሄድና አፍሪካ ምን መሆን እንዳለባት ትርክቱን ሲቆጣጠሩትና ሲመሩት እያየን ነው። በእርግጥ የዚያን የለውጥ ፍሬዎች ውጤት ገና አላየንም። ያን ለውጥ ማየት በምንጀምርበት ወቅት ግን አስደናቂ ነገር የምናይ ይመስለኛል። በአፍሪካ ትልቅ ተጽዕኖ ይኖረዋል ብዬም አስባለሁ። አፍሪካ የመጨረሻው መዳረሻ ምዕራፍ ናት። ይህን ሁሉ ጊዜ የምናገረው በአፍሪካ አህጉር ያለው እድል በየትኛውም የዓለም ክፍል የለም። ያንን በዓለም ዙሪያ እያየን ነው ይመስለኛል። ስለዚህ አፍሪካውያን ራሳቸው ከዚያ የመጨረሻው ምዕራፍ ተጠቃሚ የሚሆኑ ይመስለኛል።
ቶማስ ግሪንፊልድ ለሪፐብሊካንና ለዲሞክራት ፕሬዝደንቶች የሰሩ ሲሆን ሁለቱም አስተዳደሮች ለአፍሪካ በሚያደርጉት ትኩረት የጋራ አድናቆት እንዳላቸው ይገልጻሉ።
I'm a career professional. And so I have worked in
እኔ ባለሙያ አገልጋይ ነኝ። በሁሉም የአስተዳደር አይነት ሰርቻለሁ። በሁለቱም አስተዳደሮች ፖሊሲዎች በሚወጡበት ጊዜ ሁለቱም ፖሊሲዎች ተፈጻሚ እንዲሆኑ በታማኝ የቢሮክራሲ ሙያተኝነቴ አከናውኛቸዋለሁ። እኔ እንደማስበው እያንዳንዱ አስተዳደር ስትራቴጂያዊ ወይም ደግሞ የሞግዚትነት አፍሪካን በሚመለከት ሁለቱም አስተዳደሮች አፍሪካን እንደ አጋርነት የተመለከቱ ሲሆን አፍሪካ ውስጥ ያሉትን ችግሮች ለመፍታት የሞከሩትም በዚያው መንገድ ይመስለኛል።
ለ35 ዓመታት ያገለገሉት ነባሯ ዲፕሎማት ሊንዳ ቶማስ ግሪንፊልድ በተባበሩት መንግስታት ዩናይትድ ስቴትስ አምባሳደር ሆነው እንዲሰሩ በባይደን እንደተመረጡ በትዊተር ገጻቸው ባሰፈሩት ጽሑፍ እናቴ ዓለምን የተሻለች ለማድረግ በደግነትና በርህራዬ መምራት እንደሚገባ አስተምራኛለች። በውጭ አገር የአገልግሎት ዘመኔም ያንን ትምህርት ተግባራዊ ሳደርግ ኖሬያለሁ። አሁንም ሹመቴ ከጸደቀልኝ በተባበሩት መንግስታት አምባሳደርነቴ ተመሳሳዩን አደርጋለሁ ብለዋል።
ሻካንና ደረጀን እናመሰግናለን። በተከታይ የምናስደምጣችሁ ዘገባዎች ዛሬ በዩናይትድ ስቴትስ እየተከበረ የሚገኘውን የምስጋና ቀን በዓል የተመለከተ ይሆናል።
Each hand we hold, gathered round this table, from far and near we try.
America. አሜሪካውያን ዛሬ ያከበሩት ስላሉት የምስጋና ቀን ትላንት በቴሌቪዥን ንግግር ያደረጉት ተመራጩ ፕሬዝዳንት ጆ ባይደን ህዝባቸው ኮሮና ቫይረስን ለማሸነፍ እየተደረገ ባለው ትግል ውስጥ አብሮ እንዲቆም ጥሪ አድርገዋል። ባይደን ንግግራቸውን ያደረጉት ዩናይትድ ስቴትስ ባለፉት ወራት አይታው በማታውቀው ሁኔታ ኮቪድ-19 እጅግ በተንሰራፋበትና የሞቱን መጠን ባሻቀበበት ጊዜ ነው። ሪፖርተራችን ፖትሲ ዲያስኳራ ከዋይት ሃውስ ያጠናቀረችውን ዘገባ ሰለሞን አባተ ይዞታል።
ኮሮና ቫይረስ በድፍን አሜሪካ ነግሶ የሚያዘውና በኮቪድ-19 ምክንያት የሚሞተው ቁጥር ፈጥኖ እያሻቀበ ነው። የጤና ባለስልጣናቱ ደጋግመውና አብርትተው ቢያስጠነቅቁም ጩኸታቸውን አልሰማ ያለው ሰው ጥቂት አይመስልም። ምክራቸውን እየረገጠ ለበዓሉ ከዘመድ ወዳጅ ለመገናኘት በብዛት ሲጓጓዝ ሰንብቷል። ተመራጩ ፕሬዚደንት ጆ ባይደን ትናንት በቴሌቪዥን ቀርበው ለህዝባቸው ባደረጉት ንግግር እባካችሁ መስዋዕት ክፈሉ፣ የቫይረሱን መንሰራፋት ለማቆም ጥረቶቻችንን ከማጠናከር አንቦዝን፣ አንታክት ብለዋል።
Don't let yourself surrender to the fatigue, which I understand.
በመታከት እጃችሁን አትስጡ። ይህንን ቫይረስ ማሸነፍ እንደምንችልና እንደምናሸንፈው አውቃለሁ።
America's not going to lose this war.
አሜሪካ በዚህ ፍልሚያ አትሸነፍም ብለዋል ተመራጩ ፕሬዝዳንት። በሌላ በኩል ደግሞ ተቀማጩ ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ዋይት ሃውስ ውስጥ በተከናወነ ስነ ስርዓት ለማዳዊ ተግባራቸውን ፈጽመዋል።
Corn, I hereby grant you a full pardon.
Corn, እነሆ ሙሉ ምህረት አድርጌልሻለሁ።
ፕሬዚደንቱ ለበዓሉ ፍሪዳ ለቀረቡት ስማቸው ኮርን እና ኮቢ ለሆነ ተርኪዎች ነው ምህረት ያደረጉት። የምህረቱን የዘልማድ ታሪክ ከዚህ ዘገባ ቀጥሎ ተሰማላችሁ። ፕሬዚደንቱ ቀጥለውም የምስጋና ቃል አሰሙ።
During this Thanksgiving, we extend our eternal gratitude to the doctors, nurses, healthcare workers.
በዚህ የምስጋና ወቅት ከቻይና ቫይረስ ጋር ፍልሚያ ውስጥ ለገባችሁ ዶክተሮች፣ ነርሶች፣ የጤና ጥበቃ ሰራተኞች፣ ሳይንቲስቶች ዘላለማዊ ምስጋና እናቀርብላችኋለን። ወረርሽኙ ፈጥኖ እንዲያበቃ ስለሚያደርጉት ክትባቶችና ሕክምናዎችም እናመሰግናለን።
ፕሬዚደንት ትራምፕ ኮሮና ቫይረስን የሚጠሩት ቻይና ቫይረስ እያሉ ነው። ምንም እንኳን ተርኪ ለኢትዮጵያ ፋሲካ ዶሮ የሆነችውን ያህል ለዚህ የምስጋና ቀን በዓል ዋናው አገበታ ብትሆንም ዘንድሮ ግን በብዙ ቤተሰቦች ማዕድ ላይ የመገኘቷ ነገር እጅግ አጠራጣሪ ነው። ኮቪድ-19 ባስከተለው ጦስ ምክንያት የአሜሪካውያን የምግብ ዋስትና ጉዳይ እየተሸረሸረ መጥቷል። በየምግብ ባንኩ የሚታየው ሰልፍ ለኪሎሜትሮችና ለሰዓታት ይረዘመ ነበር። የሺካጎ ነዋሪዋ ሜሪ ፌቬላ አንዷ ተጎጂና ተረጂ ነች።
There's really no way to have money coming in if you're not working.
ካልሰራህኮ ገንዘብ የምታገኝበት ሌላ መንገድ የለም።
200 የምግብ ባንኮች ያሉት አሜሪካን እንመግብ የሚባለው ግብረሰናይ ድርጅት በያዝነው የአውሮፓ አመት ውስጥ 50 ሚሊዮን አሜሪካውያን ለረሃብ ሊጋለጡ እንደሚችሉ ተንብየዋል። ይህ ቁጥር ከወረርሽኙ በፊት 35 ሚሊዮን አካባቢ ነበር። አሁን ወደ 13 ሚሊዮን አሜሪካውያን ለኮሮና ቫይረስ ተጋልጠዋል። 260,000 ሰው በኮቪድ-19 ምክንያት ሞቷል። መጪው የክረምት ጊዜ ደግሞ ይበልጥ አስፈርቷል። ስጋቱ የቫይረሱ መተላለፍ እርሱንም ተከትሎ የሚሞተው ሰው ቁጥር በብዙ ሊጨምር ይችላል ነው። ታንክስጊቪንግን እያከበራችሁ ያላችሁ እንኳን አደረሳችሁ። ምስጋና ይሁን በእያላችሁበት። እባክዎ የባለሙያዎቹን ምክር ይስሙ። አይጓዙ። ለዘንድሮ አትሰባሰቡ፣ አትቀራረቡ፣ አትጨባበጡ፣ አትተቃቀፉ። ያፍና ያፍንጫ መሸፈኛውን በንጽህና ይዘው ከተቻለ አንድ ጊዜ ብቻ እየተጠቀሙ በጥንቃቄ በማስወገድ ራስዎን ከበሽታና ከአደጋ ያለመታከት ይከላከሉ። የእጆችዎን ንጽህና በውሃና በሳሙና ወይም በአልኮል ዘወትር ይጠብቁ። ግዴለሾችን ይገስጹ ወይም አይቅረቧቸው። በጤናውና በሕይወትዎ ይሉኝታ ይኑሮ።
እናመሰግናለን። ለመሆኑ የምስጋና ቀን ምንድን ነው? ታንክስጊቪንግ ይሉታል በሀገሩ ቃል። ቀደም ሲል ተላልፈው ከነበሩ የምስጋና ቀን ታሪኮች ሰለሞን አባተ አንዱን ያሰማናል።
Grateful for each hand we hold.
ስለ ቡቃያው ስለ ሆነልን በጎ ሁሉ ስለ ተደረገልንም መልካም ተግባር ስላለን ካፕትና ስለ ታደልነው ጸጋ ምስጋና እናቀርባለን። ክብር ይሁን ፌሽታ ይሁን ይላሉ በዩናይትድ ስቴትስ በካናዳ በካሪቢያን በላይቤሪያ በጀርመን በጃፓን ያሉ ሁሉ። በርግጥ የልባቸውን ምስጋና ለአምላክም ለቤተሰቦቻቸው ለወዳጆቻቸውና በአጋጣሚም ቢሆን በጎ ለዋለላቸው ሁሉ የሚያቀርቡበት ዕለት ይለያያል። የዩናይትድ ስቴትሱ የምስጋና ቀን ታንክስጊቪንግ ዴይ የማዕድና የጥጋብ ዕለት የዘመድ አዝማድ መሰባሰቢያ ቀን ሆኖ የሚውለው በየዓመቱ ወርሃ ኖቬምበር በገባ በሦስተኛው ሐሙስ ነው። ህዳር አጋማሽ አቅራቢያ በሚውለው ሐሙስ እንደማለት ነው ለኢትዮጵያውያን። በርግጥ ዕለቱ ሰው ከየዘመዱ ጋር እየተገናኘ የሚደሰትበትና የሚያከብረው ብቻ ሳይሆን የበጎ አገልግሎት ተግባራት የሚከናወኑበትም ነው። ዘመቻ የቤት ግንባር የሚሰራው ለትርፍ ያልሆነ ድርጅት ነው። ምግብ ለጦሩ የሚባለው መርሃ ግብሩ ዋሽንግተን ዲሲ አካባቢ ላሉ ወታደራዊ አገልግሎት ላይ ያሉ ቤተሰቦች የምስጋና ቀን ገበታ በየዓመቱ ያቀርባል። ከድርጅቱ ዳይሬክተሮች አንዷ ቪቪያን ዴትሪች በመልካም ምግቦችና ስጦታዎች የተሞሉ 400 ሳጥኖችን አድርሰዋል ለአውደ ዓመት።
We're celebrating this giving of thanks here at Thanksgiving by providing a holiday.
የዛሬውን የምስጋና ቀን የምናከብረው ለወታደሮች ቤተሰቦች ገበታቸውን እየሞላን ነው። እያንዳንዱ ቤተሰብ በተለያዩ ምግብና ወይን ጠጅ አምራቾች የተዘጋጁ ሙሉ በሙሉ የበሰሉ ምግብና መጠጦችን እናቀርባለን።
ከምግቡ የቤተሰብ መገናኘት ትልቁ የምስጋና ቀን ጸጋ ነው ይላሉ የዲሲ ብሔራዊ ዘብ አባሉ ብሪጋዴር ጀነራል ኤረን ዲን።
Thanksgiving baskets represent the opportunity for you to bring your families closer together.
የምስጋና ቀን ቅርጫቶች ማለት ቤተሰብ ተሰባሰበ ማለት ናቸው። ቤተሰብ ምግቡን አብሮ እንዲቋደስ ወሬውን ፍቅሩን እንዲጋራ ምስጋናና ቅርብበት ዘንድ ምክንያት የሆነን ነገር ሁሉ አብረን የምናከብርበት መንፈስም እንዲወርድብን የሰበቡ ሁሉ ተምሳሌት ነው።
ተርኪ የምስጋና ቀን ገበታ ዋነኛይቱ ቀራቢ ፍሪዳ ነች። በድፍን ዩናይትድ ስቴትስ ለመጀመሪያዎቹ አውሮፓውያን ሰፋሪዎች የዛሬቱ አሜሪካ የያኔ ባለቤቶች ነባሮቹ አሜሪካውያን ያቀረቡላቸው የእንግዳ መቀበያ ተርኪ ነበረችና። ይህቺ ተርኪ የየጠረጴዛው ጌጥ የየቄራውም ስራ ነች ለምስጋና ቀን። ይሁን እንጂ ለፕሬዚዳንት አብርሃም ሊንከን ምስጋና ይግባቸውና ሳትላት ቀርም ተርኪ እርሳቸው ለልጃቸው ተርኪ እንደ ቀልድ በሰጡት ምህረት ምክንያት ከእርሳቸው በኋላ የመጡ ፕሬዚዳንቶች ሁሉ እነሆ ለበረከት የምትቀርብላቸውን ተርኪ በስለት ሳይሆን በምህረት ባርከው ወደ ወፎች ማደሪያ ማሳ በሕይወትና በጤና ይሸኛሉ። ዘንድሮም በዚያው ልማድ መሰረት ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ለዋይት ሃውስ የምስጋና ቀን ፌሽታ ለቀረበችው ተርኪ በተሰጣቸው ታላቅ ስልጣንና ችሎታ ምህረት ቸረው ሸኝተዋታል። ካሮት ለተርኪዋ ማጣፈጫና ማሸጊያ እንደ ዋና ከሚባሉ ግብዓቶች መካከል ነው። በርግጥ የዘንድሮውን የምስጋና በረከት ቀን ኮቪድና እርሱ የወለዳቸው ችግሮች ሌላውን ብዙ ፈተና ሊያደበዝዙት ብዙ መከራን ቢያወርዱም ምስጋና ግን አይቆምም። ተስፋ ግን አይጨልምም። ነገ የተሻለ የፈካ ቀን ሰንቆ ሰልፍ ቆሟል። ስለ አሜሪካ የምስጋና ቀን ስለ ታሪኩና ስለ ውሎው ብዙ ባወራኋችሁ ነበር። ገበታ ላይ ጉብ ባለችው ተርኪ ላይ ሃፒ ታንክስ ጊቪንግ
grateful for each hand we hold gathered round this table from far and near we travel home
ምስጋና በእያንዳንዱ እጃችን ስለታደል ነው። ከቅርብም ከሩቅ ተሰብስበን በዚህ ገበታ ዙሪያ ስለታደም ነው ምስጋና።
ሰለሞን አባተን እናመሰግናለን። ተከታዩ ከዚህ በዓል ጋር የተያያዘ መሰናዷችን ደግሞ ይህንን በዓል ከዚህ ቀደም በነበሩ ዓመታት ከቤተሰቦቻቸው ጋር ሰብሰብ ብለው ሲያከብሩ የነበሩ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በዚህ ዓመት ከተከሰተው የኮቪድ ወረርሽኝ ጋር በተያያዘ እንዴት እያከበሩ ይሆን ስንል አንድ ቤተሰብ ጠይቀናል። ኤደን ገረመው ዝርዝሩን ታስደምጠናለች።
ጩኒ ሙላትና 11 የሚሆኑ ወንድምና እህቶቿ የሚኖሩት ካሊፎርኒያ ግዛት ቤይ አካባቢ ነው። አሜሪካ ከገቡ ወደ 30 ዓመት አስቆጥረዋል። አብዛኞቹም አግብተው ወልደዋል። ታዲያ በአንድ አካባቢ ይኖሩ እንጂ ሁሉም ሰው በአንድ ጊዜ በአንድ ቦታ ለመሰባሰብ ሁኔታዎች ስለማያመቹ ያ እድል አይፈጠርም። ይሁንና የአሜሪካውያኑ የምስጋና በዓል ታንክስጊቪንግ ግን ሁሉም ቤተሰብ ከያለበት እንዲሰባሰብ እድሉን እንደሚፈጥር ጩኒ ትናገራለች።
ታንክስጊቪንግ በየዓመቱ ሁሉ የሚከበረው መሪያዊ ብርሃኔ ትባላለች፣ እሷ ቤት ነው የምናከብረው እና በጣም ትልቅ ደስ የሚል ዓመት በዓል ነው። እየተሰባሰብ የምናመሰግንበት ጊዜ ነው። ቤተሰባችን ትልቅ ነው። ወንድምና አስራ ሁለት ነን። ሁላችንም አግብተን ወልደን በአጠቃላይ ወደ 35 እንሆናለን። ከ18 በላይ የሚሆኑ ትልልቅ ሰዎች ግማሽ ቢሆንም ከ18 በታች ያሉት ደግሞ ህጻናቶቹ ከ1-18 የሚሆኑ ወደ 18 ልጆች ይሆናሉ። ሁላችንም ቤሪያ ውስጥ ነው የምንኖረው፣ ግን እዚህም ብንኖርም በኑሮ የተነሳ ሁሌ አንገናኝም እና እዚህ ሀገር ወደ 20 ምናምን ዓመት ስንኖር በየአመቱ የምንገናኝበት ጊዜና ሴሌብሬት የምናደርገው አመት በዓል ስለሆነ ትልቅ አመት በዓል ነው።
የምስጋና በዓል ወይም ታንክስጊቪንግን ልዩ የሚያደርገው ለበዓሉ በልዩ ሁኔታ ተብሎ የሚዘጋጀው ተርኪ የተሰኘው ምግብ ሲሆን ጩኒ በዚህ ሂደት ላይ ሁሉም ቤተሰብ እንደሚሳተፍና ከምሽቱ 12 ሰዓት ጀምሮ እራት በመብላትና በሳቅና በጨዋታ የሚጀምረው ምሽት አንዳንዴ እስከሚቀጥለው ቀን ጠዋት ድረስ እንደሚዘልቅም ትናገራለች።
በብዛት ወደ 6 ሰዓት አካባቢ ድነር ይጀምራል። አንዳንድ ጊዜ እስከ 2-3 ሰዓት ጊዜ የምንሄድበት ጊዜ ነው። ታንክስጊቪንግ ሁሌ ህጻናቶቹ ከከዝኖቻቸው ጋር እሷ ቤት ነው የሚያድሩት እና በቃ ትልቅ ድነር የሚሆንበት ጊዜ ነው እና ብናከብሩ ልክ እንደ አሜሪካ ቲ ተሰርቶ ማክንቺዝ ንግሬቪ በየአመት ሁሉ ነገር ትልቅ ድነር አድርገን የምንበላበት ጊዜ ነው። የተለያየ አመት የተለያየ ሰው ይሰራል። እንደላ 2 አመት የኔ አስር ባሌ ሲሰራ ነበር እና እሱን እንኳን ራሱን ሰርቲ መንለው ነበር ሳሾፍበት። ግን ሁሉም እህቶቼ ይሰራሉ፣ እኔ ምሰራለው። የተለያየ ድሽ ነገር ሰርተን ዘን እንመጣለን። ሁሉም ይሳተፋሉ እና እግዚአብሔር የምናመሰግንበት ጊዜ ነው እና የምንገናኝበት ጊዜ ነው።
ጩኒ ታንክስጊቪንግ ላይ የልጆቹን ጨዋታና የቤተሰቡን መሰባሰብ ብትናፍቅም ዘንድሮ ግን በኮቪድ-19 ምክንያት ይህን ማድረግ አልተቻለም።
ልዩ የሚያደርገው ላይክ ከሰባሰሽ ልጆቹ ሲጫወጡ ሲሯሯጡ ነው። ላይክ የተርኪው ሽታው ሰው በቃ ሲሳሳምትና ሰው ሲገባ ስታቅያቸው ስትሰሚያቸው ልጆቹ ሲገናኙ ከዝን ለከዝን ሲገናኙ የእነሱን ደስታ ማየት በዚህ አመት የምስማረገው ነገር ይመስለኛል። ዋናው ነገር ጤንነታችን እንጠንቀቅ ነው። ምክንያቱም ያው 35 ሰው ስትሆኝ ብዙ አይነት ነገር አለ። ጤና ጉድለት ሊኖር ይችላል። እድሜ ተለቅ ያለ ሰውም እዛ ውስጥ ሊኖር ስለሚችል በዚህ ጊዜ ተጠንቅቀን አለመገናኘታችን ነው ማየው ከሁሉም ነገር።
የምስጋና በዓልን ከባለቤቷና ከልጆቿ ጋር ለማክበር አነስ ያለ ራት በማዘጋጀት ላይ ያለችው ጩኒ ከወንድምና ከእህቶቿ ጋር በዙምና በፌስታይም በቪዲዮ እየተያዩ አመት በዓሉን ለማሰብ ምሽት ላይ ቀጠሮ ይዛለች። ዘንድሮ የምታመሰግንበት ሁነኛ ምክንያቷም ሁሉም ጤነኛ ሆነው በኮቪድ ሳይያዙ መቆየታቸው እንደሆነም ትናገራለች።
ዛሬ ድነር እናደርጋለን ቤት ውስጥ ከልጆቼ ጋር እና ከባሌ ጋር እና ወንድሞቼን እና እህቶቼን ሜቢ ፌስታይም እና ዙም ደግሞ በኋላ ለማድረግ እናስባለን። ዘንድሮ በጣም የማመሰግነው እግዚአብሔርን ለዚህ አመት በጤና ስላለን እና ይሄ መጥፎ በሽታ ስላረሰብን እግዚአብሔርን በጣም አመሰግነዋለሁ እና ዋናው ጤናና ደስታ ለሁሉም ሰው ደግሞ እመኛለሁ።
በአሜሪካ በህዳር ወር መጨረሻ ላይ ከቤተሰቦቻቸው ጋር ለመገናኘት ወደ ተለያየ ቦታ በሚጓጓዙ ሰዎች ምክንያት የአውሮፕላን በረራዎች በ15% የሚጨምሩ ሲሆን ዘንድሮ ግን ሰዎች በያሉበት ሆነው በዓሉን እንዲያከብሩ የጤና ባለሙያዎችና ባለስልጣናት እያሳሰቡ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
Gathered round this table, from far and near we travel home, blessed that we are able. grateful for this sheltered place with light in every window. Say welcome, welcome, share this feast. Come in away from
ኤደንን ለዘገባዋ እናመሰግናለን። በእኛም በኩል ይህንን በዓል ለምታከብሩ ሁሉ መልካም የምስጋና ቀን በዓል ይሁንላችሁ እንላለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ተስተባብላችሁና በሌሎችን ባልደረቦቻችን